በሚስጥረ ሥላሴ ላይ ተመሰረተ የደህንነት ትምህርት ነው የምናየው። የዮሐንስ ወንጌል ምዕራፍ 17ን በጌታችን በኢየሱስ ክርስቶስ ስም አነባዋለሁ። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ እንዲህም አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እነተኛ አምላክ ብቻ የሆንህ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። እኔ ላደርገው የሰጠኝን ሥራ ፈጽሜ በምድር አከበርሁህ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ። ከዓለም ለሰጠኝ ሰዎች ስምህን ገለጥሁላቸው፣ ያንተ ነበሩ ለኔም ሰጣቸው፣ ቃልህንም ጠብቀዋል። የሰጠኝ ሁሉ ካንተ እንደሆነ አሁን ያውቃሉ፣ የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ካንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለነዚህ እለምናለሁ ያንተ ናቸው። እኔ ስለነዚህ እለምናለሁ ስለ ዓለም አለምንም ስለሰጠኝ እንጂ ያንተ ናቸውና፣ የኔም የሆነ ሁሉ ያንተ ነው ያንተውም የኔ ነው። እኔም ስለነርሱ ከብር ያለው ከዚህም በኋላ በዓለም አይደለሁም እነርሱ በዓለም ናቸው። እኔ ወደ አንተ መጣለሁ። ቅዱስ አባት ሆይ እነዚህን የሰጠኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ከነርሱ ጋር በዓለም ሳለው የሰጠኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸው። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። ሁሉም አንድ ይሆኑ ዘንድ ከቃላቸውም የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ። እኛም አንድ እንደሆነን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድኸኝም መጠን እነርሱን እንደወደድኻቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድኸኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር የሆኑ ዘንድ ወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅሁህ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድህባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው አስታውቃቸውም አለሁ። ክብር ለእግዚአብሔር ይሁን። በዚህ ክፍል ውስጥ ክርስትናን አስመልክቶ፣ መንፈሳዊ ሕይወትን አስመልክቶ፣ ቤተ ክርስቲያንን አስመልክቶ፣ የሚድኑ ክርስቲያኖችን አስመልክቶ ዋስትና ያለው በጌታ በኢየሱስ ክርስቶስ ጸሎት ላይ ዋስትና ያገኘ መንፈሳዊ ምስጢር በዚህ ውስጥ እናያለን። ተዝቆ አያልቅም። እኔ እንደተረዳሁት ከእግዚአብሔር ቃል ስማር እንዳገኘሁት የመዳንን ምስጢር፣ ክርስቲያን የመሆንን ምስጢር በግል ሕይወታችሁ በጋራም እንደ ቤተ ክርስቲያን የሚኖረንን ነገር የእግዚአብሔርንም ሕዝብ በዓለም ዙሪያ ሁሉ ስናስብ አንድ ነገር በጣም መረዳት አለብን። አንድ የእግዚአብሔር ሰው በጥንት ዘመን የነበረ ምን አለ? ምስጢረ ሥላሴን የማያውቅ ሰው ደህንነት ምን እንደሆነ አይገባውም፣ መዳን ምን እንደሆነ አይገባውም። ከጨለማ ወደ ብርሃን መምጣት ምን እንደሆነ አይገባውም ማለት ሚስጥረ ስላሴ የደህንነት ሚስጥር በውስጡ አለበት ጌታ ኢየሱስ የጸለየው ጸሎት ይሄንን ያሳየናል ክብር ለእግዚአብሔር ይሁን ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ የሚናገራቸው ንግግሮች ክብደት አላቸው በቁጥር 2 ላይ ተመልከቱት ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው ይላል ለጌታችን ለኢየሱስ ክርስቶስ የአዳኝነት ሥራን እንዲሰራ ስልጣን ተቀብሎ ነው የመጣው ከእግዚአብሔር ዘንድ ኢየሱስ ክርስቶስ ይሄን ስልጣን ከአባቱ ነው የተቀበለው በስጋ ለባሽ ሁሉ ላይ ስልጣን ከእግዚአብሔር አብ ተቀብሏል ክብር ለእግዚአብሔር ይሁን ይሄን ስልጣን ሰው የሰጠው ስልጣን አይደለም በስጋ ለባሽ ሁሉ ላይ ባለ ስልጣን አንድ ብቻ ነው ማን ነው ኢየሱስ ክርስቶስ የናዝሬቱ ክብር ለእግዚአብሔር ለምን እንደ ሰጠው ልጅህ ያከብርህ ዘንድ የእግዚአብሔርን ክብር ለማስጠበቅ የእግዚአብሔርን ክብር ለማስገኘት እግዚአብሔር አብን ለማክበር የእግዚአብሔርን ክብር በሰዎች ህይወት ውስጥ ተግባራዊ ለማድረግ የእግዚአብሔርን ክብር ዋናው የስልጣኑ ምክንያት በዚህ ላይ ተገልጧል ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው መዳናችንን ከእግዚአብሔር ክብር ለይተን በኢየሱስ ክርስቶስ የማዳኑ ሥራ በተሰጠው ስልጣን የምናተርፈው መንፈሳዊ ትርፍ ሁሉ ፋይናል ውጤቱ የእግዚአብሔር ክብር ነው የእግዚአብሔርን ክብር የማስገኝ ነገር ሁሉ ኢየሱስ የሰራው ሥራ አይደለም ይቃጠላል ወደ መንግስተ ሰማያት አይገባም ክብር ለእግዚአብሔር ይሁን ለእግዚአብሔር ክብር የማይሆን ነገር በሙሉ በህይወታችን የተሰራው ነገር ሁሉ የእግዚአብሔር ስም በላው ላይ አይጠራበትም አይደረግበትም ስለዚህ ጌታ ኢየሱስ ክርስቶስ ላከብርህ በስጋ ለባሽ ሁሉ ላይ ስልጣን ሰጠኝ ብሎ ሲጸልይ እንመለከታለን ይሄ ስልጣን ምንድነው እሱ የሚያስገኘው የሚለውን ምዕራፍ 17 ቁጥር 2 ላይ ለሰጠው ሁሉ የዘላለምን ህይወት ይሰጣቸው ዘንድ ይላል ክብር ለእግዚአብሔር ይሁን በእግዚአብሔር ልብ ውስጥ የሰዎች ልጆች መዳን የቱን ያህል ትልቅ ነገር እንደሆነ እንዴት በሰው ልብ መቀመጥ እንዳለበት እኔም አልጠገብኩትም በልቤ ገና የሞላስ ከማይመስለኝ ድረስ ትልቅ ሆኖብኛል ወገኖቼ የሰው ልጅ መዳን በእግዚአብሔር ልብ ውስጥ የቱን ያህል ትልቅ ስፍራ እንደተሰጠው ይሄ ቃል ያስረዳል ለጌታ ለኢየሱስ ክርስቶስ እግዚአብሔር አብ ስልጣን የሰጠው እግዚአብሔር ለሰጠው ሁሉ የዘላለምን ህይወት እንዲሰጣቸው ነው መዳኔ መዳናችሁ የሰው ልጆች መዳናቸው ለእግዚአብሔር ክብር ነው ክብር ለእግዚአብሔር ይሁን የዳኑ ሰዎች ሁሉ በደህንነት ታሪካቸው ውስጥ ሊያስተውሉት የሚገባ ነገር የእግዚአብሔርን ክብር ከሆነ የዳነ ሰው ሁሉ አምላኪ አድናቂ ነው እግዚአብሔር እኔ ወደፊት ቤተክርስቲያን ከደህንነት የተነሳ በተገኘ የእግዚአብሔርን ክብር ላይ ያተኮረ በአምልኮ የተጠለቀለቀች ቤተክርስቲያን መሆን አለባት ቤተክርስቲያን አምልኳችን ሁሉ ለክብሩ ያዳነን እግዚአብሔርን ማድነቅ እሱም ማምለክ ለሱ ክብር መስጠት ይሄ ነው አላማችን የእግዚአብሔር ስም የተባረከ ይሁን ስለዚህ ኢየሱስ ክርስቶስ ስልጣን ተሰጠኝ ይላል ይሄ ስልጣን በስጋ ለባሽ ሁሉ ላይ ነው ስልጣኑ አላማው ምንድነው የዘላለምን ህይወት ማስገኘት የዘላለም ህይወት ምናገኘው ለምንድነው እግዚአብሔርን ለማክበር ክብር ለእግዚአብሔር ይሁን ይሄ ምንም የሚጠገብ ነገር አይደለም ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ ምን ይላል ሲናገር እውነተኛ አምላክ ብቻ የሆን አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ህይወት ናት የዘላለም ህይወት ማለት ብዙ አመት መኖር ቁጥር ስፍር የሌላቸውን አመታት መኖር አይደለም የዘላለም ህይወት ማለት እግዚአብሔር ነው እግዚአብሔር የተመሰገነው እሱን ማወቅ ነው እግዚአብሔርን በጊዜ ማሰብ ትልቅ ስተት ነው እግዚአብሔር ፍጥረት ባልነበረበት ጊዜ የነበረበትን ሁኔታ በጊዜው ውስጥ የተወሰነን ሰዎች ልንረዳው የማንችል ህይወት ነው ዛለው ክብር ነው ያለው ህልውና ህይወት ክብር እግዚአብሔር ነው እግዚአብሔር የተመሰገነ ይሁን ይህንን እግዚአብሔርን ማወቅ በጣም ትልቅ ነገር ነው። በሕይወታችን ልናውቅ ከምንጸልይበት ነገር እግዚአብሔርን ማወቅ ነው መለመን ያለብን። ጌታ ኢየሱስ ይህን ከለመነልን እኛ ይህንን መለመን አለብን። እግዚአብሔር ሆይ ላውቅ እፈልጋለሁ፣ አይኖቼን ክፈት፣ አንተን እንዳውቅ እፈልጋለሁ። ውድ ወገኖቼ በጸሎታችሁ ሕይወት ውስጥ ጌታን ለማወቅ የመጸለይ ነገር ከማንኛውም ጸሎት ሁሉ ይልቅ መብለጥ አለበት። ሁልጊዜ ልንጸልየው ልናተኩርበት የሚገባ ነገር ነው ይሄ። እግዚአብሔርን ያወቀ ሰው ማለት ምን ማለት እንደሆነ እኔ ማስረዳትም አልችልም መግለጥም አልችልም። ጌታ ግን በዚህ ቦታ ላይ ምን አለ? ይህቺ የዘላለም ሕይወት ናት። እግዚአብሔርን ያወቀ ሰው ይህቺ የዘላለም ሕይወት ናት ብሎ ጨርሶታል። ከዚህ ሌላ እኔ ቃል አልጨምርበትም። እግዚአብሔርን ማወቅ እግዚአብሔርን የሚያቅሰው በጣም ብርቱ ነገር በሕይወት ውስጥ ይኖርማል። እግዚአብሔርን የሚያቅሰው ዋስትና አለው። ክብር ለእግዚአብሔር ይሁን። የዘላለም ሕይወት ናት። ቁጥር 4 እኔ ላደርገው የሰጠኝን ሥራ ፈጽሜ በምድር አከበርሁ ይላል። ጌታ ኢየሱስ ክርስቶስ በዚህ ዓለም ላይ መጥቶ አባቱ የሰጠውን ሥልጣን በተግባር ለመዋል ሲያገለግልበት ሁኔታ ለመመልከት ወንጌልን በደንብ ማየት ብቻ ነው። ከተላከበት ዓላማ ፍንግጥ ሳይል ሰዎች የሚሰጡት ክብር፣ እሱም ባለመረዳት የሚያሙት ሐሜት፣ ጥላቻቸው፣ ሊያደርጉበት የሚያስቡት ነገር ወደ ግራ አይለውም ወደ ቀኝ አይለውም። የተላከበትን ዓላማ ኢየሱስ ክርስቶስ አጠናቀቀ። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። ጌታ የመጣበትን ነገር ፎከስድ ነበር። ሰዎች እግረ መንገዱን ወዲህ ወዲያ ሊወስዱት ይፈልጉ ነበር። አባቱ ለላከው ነገር ብቻ ራሱን የሰጠ ጌታ ነበር። እና አንድ ጊዜ ስለ ሞቱ ሲነግራቸው የመጣው መስዋዕት ሊሆን ነው። ስጋን ግን አዘጋጀልኝ ብለን አጥንተናል። ዕብራውያን ላይ ስንመለከት ምዕራፍ 10 ላይ ስጋ የተዘጋጀለት የብሉይ ኪዳን መስዋዕቶች ሁሉ ሊያስወግዱት የማይችሉትን ኃጢአት ለማስወገድ እንደመጣ ያውቃል። ይሄ ዓለም ብዙ የሚያጓጓ ነገር ሊኖረው ይችላል። ሰዎች ክብር ሊያነክሱት ሁሉ ሞክሯል። የተለያየ ነገር አለ። በፍጹም ያንን መስዋዕት ሊሰዋ ነው የመጣው። ክብር ለእግዚአብሔር ይሁን። እኔና እናንተ የዘላለም ሕይወት ያገኘነው ሞቶ ነው። የስንዴ ቅንጣት በምድር ላይ ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ምን ታረጋለች? ብዙ ፍሬ ታፈራለች። ስለዚህ ነው ኢየሱስ ክርስቶስ የዘላለምን ሕይወት እንድናገኝ እኛ የሞተልን። ክብር ለእግዚአብሔር ይሁን። አያችሁት? ስለዚህ ክርስቶስ ኢየሱስ የመጣበትን ዓላማውን ፈጽሟል። ተፈጸመ ብሎ ያለው ሥራውን ሩጫዬን ጨርሻለሁ ብሎ ሐዋርያቶች እንደሚናገሩ ጌታ ኢየሱስ ክርስቶስ ተፈጸመ ብሎ ያለው በመስቀል ላይ ነው ሥራውን የጨረሰው። ትምህርት ሲያስተምር አይደለም ተፈጸመ ያለው። ተአምራት ሲያረግ ተፈጸመ አላለም። ነገር ግን በመስቀል ላይ ግን ያን መጋረጃ ከላይ እስከታች የሚተረትረው መስዋዕት ባቀረበበት ጊዜ ተፈጸመ። ይሄ ምስጢር ታላቅ ነው እንዳይመስላችሁ። የቱንም ያህል ከዛ መስቀል ጋር የተያዘ ታሪክ ብዙ ቢኖረን መስቀሉን ብናጌጥበት ብናቀውም፣ ውድ ወገኖቼ በዛ ላይ የተሰራው ሥራ እጅግ ታላቅ ነው። ባጭሩ አንድ ነገር ልንገራችሁ። እግዚአብሔር ትልቁ አምላክ ፍጥረትን ካለመኖር ወደ መኖር ያመጣው በሰው ልጆች ሕይወት ውስጥ በሚታይና በማይታየው አጽናፈ ዓለም ውስጥ ለክብሩ የማይሆን ለመንግስቱ የማይመቸውን ኃጢያትንና የኃጢያትን መዘዝና ትርፍ የሆኑትን ነገሮች ሁሉ ድል የነሳው በልጁ ሞት ብቻ ነው። ክብር ለእግዚአብሔር ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ በዚህ ሰይጣንን ድል ነስቶታል። ቁጥር 6 ከዓለም ለሰጠኝ ሰዎች ስምን ገለጥኩላቸው። ጌታችን ኢየሱስ ክርስቶስ የገለጠው ስም ምንድነው? ዛሬ ትንሽ የፋፋ ነገር በዚህ ላይ ብዙ መናገር ፈልጋለሁ። ጌታችን ኢየሱስ ክርስቶስ የገለጠላቸው ስም ምንድን ነው? ስምህን አስታወቅኳቸው ቁጥር 26 ላይ ይናገራል። ይሄ ስም ጌታ ኢየሱስ ክርስቶስ የገለጠው ለደቀ መዛሙርቱ ስም ምንድን ነው? ስምህን አስታወቅኳቸው፣ ስምህን ገለጥኩላቸው። ከሙሴ በተሻለው የማዳን ሥራ የመጣው ኢየሱስ ክርስቶስ የገለጠውና ያስታወቀው ስም የቱን ስም ነው? ውድ ወገኖቼ እኔም ማምነው ብዙ እግዚአብሔር ሰዎችን በዚህ ጉዳይ ላይ ሲጽፉም ያየሁት እግዚአብሔር ልጅ ኢየሱስ ክርስቶስ የገለጠላቸው ስም የእግዚአብሔር አባት መሆኑን ነው። አባባ የሚለው ነው። ክብር ለጌታ ይሁን። የእግዚአብሔርን ያባትነት ስሙን የገለጠላቸው ኢየሱስ ክርስቶስ ይሄንን ስም ልንጠራ የምንችልበት ቦታ ላይ ያደረሳዳይ ነው። በስጋ ሁሉ ላይ በተሰጠው ስልጣን በዚያ የማዳን ስራው ጌታ ኢየሱስ ክርስቶስ በሰዎች ልጆች ውስጥ እግዚአብሔርን አባታቸው አድርገው እንዲጠሩት ነው ያስተማረው። እንዴት አድርገን እንጸልይ ብለው ሲሉት ስለ ጸሎት ሲናገር እሱ ራሱ ሁሉ ጊዜ እንደሚጸልይ አባት ሆይ በሰማይ የምትኖር አባታችን ሆይ ብሎ እሱ አባቴ አባት ይያለ እንደሚጸልይ እኛም አባታችን ብለን እንድንጸልይ ያስተማረው። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ይሄንን ስም አስተዋቀቀው። ዝም ብሎ የሚሆን ነገር አይደለም። ከእግዚአብሔር በመወለድ የተገኘን ስለሆነን በውስጣችን እሱ አባቱን በሚጠራበት ስም እንድንጠራው ለኔና ለእናንተ እንዳረገ ሮሜ ምዕራፍ 8 ያስተምረናል። በሮሜ ምዕራፍ 8 ላይ ተመልከቱት ቁጥር 14 እና 15 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለባርነት ለፍርሃት የባርነት መንፈስ አልተቀበላችሁም ይላል። አያችሁት? ምን ብለን የምንጮህበትን አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ። ይህን የልጅነት መንፈስ ጌታችን ኢየሱስ ክርስቶስ በውስጣችን እንዲገባ ምክንያት የሆነው እሱ ነው። ክብር ለእግዚአብሔር ይሁን። ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ የተቀበልነው ኢየሱስን ነው፣ የምንወለደው ከእግዚአብሔር ነው። አያችሁት? የአብ የወልድ መንፈስ ቅዱስ የሥላሴዎች ምስጢር እና እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ አልተወለዱም ይላል። የእግዚአብሔር ስም የተባረከ ይሁን። ከመንፈስ የተወለደ መንፈስ ነው አለው ኒቆዲሞስን በዮሐንስ ወንጌል ምዕራፍ 3 ላይ። ስለዚህ ጌታን የተቀበለ ሰው ከመንፈስ ነው የሚወለደው። ያ መንፈስ በዛ ሰው ውስጥ ገብቶ ምን ይላል? አባ አባባ ይያለ ንጮ እንዲጸልይ ያደርጋል። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ላይ ሲናገር ይሄ የአባትነት እግዚአብሔርን አባባ ብለን የምንልበት መንፈስ ማቴዎስ 10:19 ስትመለከቱ በስደት ጊዜ መከራ ስትቀበሉ በተቃዋሚዎቹ ፊት ስትሆኑ አሳልፈው ሲሰጧችሁ የምትናገሩት በዚያች ሰዓት ይሰጣችኋል። እንዴት ወይንም ምን መናገር እንዳለባችሁ አትጨነቁ። ምን ይላል በዛ ቦታ? የአባታችሁ መንፈስ የእግዚአብሔር መንፈስ የአብ መንፈስ በውስጣችሁ መልሱን ይናገራል። ውስጣችን ገብቷል መንፈሱ። እግዚአብሔር የተመሰገነ ይሁን። ስለዚህ ልጅነት የውጪ ባህሪ አይደለም። እስራኤላውያኖች የእግዚአብሔር ልጆች ተብለው የሚባሉበት የኪዳኑ ሥራ በስጋቸው ላይ በሚደረግ ግርዛት በስጋ ሥርዓቶች በሚካሄድ ሁኔታ ነበር ልጅነታቸው። ልጅነትና ክብር የነሱ ናቸው ይላል ሐዋርያው ጳውሎስ በሮሜ መጽሐፍ ውስጥ ስለነሱ ሲናገር ልጅነትና ክብር ምዕራፍ 9 ቁጥር 4 እና 5 ላይ በተመረከቱ ያንን ታያላችሁ። ልጅነታቸው በውጭ ሥርዓት ላይ ተመሰረተ ነው። በአዲስ ኪዳን ግን ኢየሱስ ክርስቶስ ግን በመምጣቱ ግን የተደረገልን ምንድነው? እሱ አባ አባት ብለን ምንጮህበትን መንፈስ እሱን سنቀበል መንፈሱኛ ውስጥ ይገባል። ምስጢረ ሥላሴ ክብር ለእግዚአብሔር ይሁን። የልጁ መንፈስ እኛ ውስጥ ይገባል። ይሄንን ነገር በስፋት ለማየት ብትፈልጉ ብዙ ነገር መመልከትና ማየት ትችላላችሁ። መንፈስ ቅዱስ በአብና በወልድ መካከል ያለ የግንኙነታቸው አብ በወልድ በዚህ በዮሐንስ ወንጌል ላይ አሁን በመንመለከተው ክፍል ላይ ተመልከቱ። አብ በወልድ አለ፣ ወልድ በአብ ውስጥ አለ፣ አንዱ ባንዱ ውስጥ አለ። ወልድን አይተን አብን አየን ነው የሚባለው። አያችሁት? የአብና የወልድ ነገር እኔና እናንተ ጋር የሚሆነው ጌታም የለመነው በዚህ ክፍል ላይ የተገለጠ ነገር እኛ ጋር የሚሆነው ቅዱሱ የእግዚአብሔር መንፈስ እኛ ውስጥ ሲገባ ነው። እግዚአብሔር የተመሰገነ ይሁን። በአብና በወልድ መካከል ያለው ግንኙነት የፍቅር ግንኙነት ነው፣ የዘላለም የፍቅር ግንኙነት ነው። አንዳንድ የስነ መለኮት ምሁራን የጥንት የእግዚአብሔር ሰዎች ምስጢረ ሥላሴ ትምህርትን ከስተት ለመጠበቅ የቤተ ክርስቲያንን መሰረታዊ ትምህርቶች ለመጠበቅ የምስጢረ ሥላሴን ትምህርት ሲነድፉ በነበረበት ጊዜ አብ ወላጅ ወልድ ተወላጅ የዘላለም ውልደት ይላሉ። ኢተርናል ጄኔሬሽን የማቋርጥ የዘላለም ውልደት የማቋርጥ መፍሰስ ወይም እንቅስቃሴ እንዳለ ነው የሚታየው። የማቋርጥ መፍሰስ አንድ ወቅት እንደዚህ ተወልዶ ሴቶች ልጅ እንደሚወልዱ ባለ መንገድ እንዳታስቡት አደራ። የዘላለም ውልደት ነው ያለው። የመንፈስ ቅዱስ ስርጸት መንፈስ ቅዱስ ከአብ ይወጣል፣ በመስራቁ ከአብ ይወጣል፣ በመራቡ ቤተክርስቲያኖች ምንድነው የሚባለው ከአብም ከወልድም ይወጣል ነው። ይሄ ተባለባቸው ምክንያቶች አሁን ሰፊ ትምህርት ነው፣ ወደፊት ላስረዳ ሞክራለሁ። ተመልከቱት በዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 26 ዳሩ ግን እኔ ከአብ ዘንድ ምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ። ውድ ወገኖቼ መንፈስ ቅዱስ በብሉይ ክዳን በሐዋርያት በነቢያቶች ላይ ሰርቷል፣ በተለያዩ የእግዚአብሔር ሰዎች በነገስታቶች ላይ ሰርቷል። ግን በአዲስ ኪዳን ከብዙ ዘመን በኋላ መንፈስ ቅዱስ ከአብ ወጥቶ ሲሰራ ከቆየ በኋላ አሁንም ወጥቶ ነው የሚመጣው ይላል። የዘላለም ስርጸት ነው የምናየው። ዘላለም ስርጸት የዘላለም መውጣት ነው የምናየው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ በብሉይ ኪዳን ተገልጧል፣ ፈጣሪ ሆኖ ተገልጧል። ከአብ የአብ ልጅነቱ ከአብ የሚወጣነት የመሆኑ ነገር ደግሞ በዚሁ በዮሐንስ ወንጌል እኔ በአብ ዘንድ እንዳለሁ ይላል። ክብር ለእግዚአብሔር ይሁን። ስለዚህ በስነ መለኮት ትምህርት ውስጥ ምንድን ነው የሚባለው? የሚስጥረ ስላሴ ጉዳይ የአብን ነገር በወልድ እናገኛለን፣ የወልድ ነገር በአብ አለ። አያችሁት? የዚህ እንቅስቃሴ ያንዱ በአንዱ የመሆኑ ሚስጥር በመካከል ያለው ማን ነው? መንፈስ ቅዱስ ነው። እግዚአብሔር የተመሰገነ ይሁን። እኔና እናንተን ወደዚህ ወደ በሚስጥረ ስላሴ ውስጥ ያለው መንፈሳዊ ህብረተሰብ አብ ወልድ መንፈስ ቅዱስ መንፈሳዊ ህብረተሰብ ፍጹም ህብረተሰብ አንዱ ባንዱ የማይናጋ አንድነት የዘላለም አንድነት በፍቅር ላይ የተመሰረተ አንዱ ባንዱ ውስጥ የሚሆንበት አንድነት ያለበትን የደህንነት ስራ ነው ሊሰጠን የመጣው። እግዚአብሔር የተመሰገነው። ብዙ ሰዎች የሚቸገራቸው ከክርስቶስ ጋር ያለውንም ግንኙነት ለማራራቅ ነው የሚፈልጉት። አሁን እኮ ተቀለለን እኮ አብም ወልድም መንፈስ ቅዱስም እኮ እንዳለ እኮ ልንያዝ ነው እኮ። ምን አለፋችሁ ምዕራፍ 17 ላይ እዩት። አያችሁት? እግዚአብሔር አባታችን የሆነበትን ጥልቀት እንድትረዱ ነው። ምዕራፍ 17 ተመልከቱት ምን እንደሚል ጌታችን ኢየሱስ ክርስቶስ ቁጥር 22 ከ21 ጀምሮ አነባለ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አለምንም። ይሄ ጸሎት የሚመለከተው ሐዋርያቶችን ብቻ አይደለም፣ እነማንንም ነው? ከቃላቸው የተነሳ በኔ ስለሚያምኑ እንጂ ስለነዚህ ብቻ አይደለም ብሏል። ስለዚህ ጌታን የሚያምኑትን ሁሉ የሚመለከት ጸሎት ነው የጸለየው። ክብር ለእግዚአብሔር ይሁን። ከዛ ምን እንደሚል ተመልከቱ። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ፣ አያችሁት? አባት ሆይ በእኔ እንዳለህ እኔም ባንተ። ይሄ ሁኔታ ኢየሱስ ክርስቶስ በአካል በምድር ቢሆንም እንኳን ከድንግል ማርያም በነሳው ስጋና የተፈጥሮ ሰው ባህሪ በምድር ቢሆንም እንኳን በአብ ውስጥ ያለ ጌታ ነው። አሁን ክብር ለእግዚአብሔር ይሁን። በሰማይ ያለው እግዚአብሔር ልጅ ነው ይላል። በምድር ያለ በሰማይም ነው። በነገራችን በአምላክነቱ በስፍራ የሚወሰን አይደለም። ጌታችን ሰው በመሆኑ ውስን ሆኖ በአንድ ቦታ ቢራመድ ቢቀመጥ ቢተኛ ቢበላ አምላክነቱ በስፍራ አይወሰንም። ከአባቱ ጋር ያለው ደግሞ ግንኙነት በስፍራ የሚከለል ካልሆነ እዛም እንዳለ ነው መጽሐፍ ቅዱስ የሚናገረው። ስለዚህ በሰማይ ያለው አሁን በሰማይ እንዳለ አድርጎ ራሱን ተናግሯል። የእግዚአብሔር ስም የተባረከ ይሁን። አያችሁት? እኔ በአብ እንዳለ አንተ አባት ሆይ በእኔ እንዳለ። ኢየሱስ በምድር ባለበት በዚያን ሰዓት አባቱ በሱ ውስጥ ነው ያለው። በእኔ ውስጥ እየሰራ ያለው ማን ነው አለ? አብ ነው አለ። ሩቅ ሆኖ ተመልካች ሆኖ ያለ አይደለም። ልጁን ብቻ ልኮ በልጁ ውስጥ ሆኖ ስራ እየሰራ ያለ እግዚአብሔር ነው። በሚስጥረ ስላሴ ውስጥ አብ ወልድ መንፈስ ቅዱስ አንዱ ካንዱ የማይለያይ አንዱ ካንዱ የማይለያይ አንዱ ባንዱ ውስጥ የሆነ የዘላለም ትስስር፣ የፍቅር ትስስር፣ የክብር ትስስር አላቸው። ክብር ለእግዚአብሔር ይሁን። ይሄንን ትስስር ነው ለኛ ሊሰጠን የሚፈልገው። ይሄ ትስስር ለኛ ለርስ በርሳችን እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ሞዴል ሆነውልን እኛ አንድ እንድንሆን ብቻ አይደለም፣ ከእግዚአብሔርም ጋር ያለንን ነገር ለማስተሳሰር ነው። እና አትናቴዎስ ምን ብለው እንዳስተማሩ ተመልከቱ። የእግዚአብሔር ሰው የሆነው ሰው የእግዚአብሔርን ባህሪ እንድካፈል ነው። ስለዚህ ሰውና እግዚአብሔር ያላቸውን ግንኙነት የምስራቁ ኦርቶዶክስ ቤተክርስቲያናት በጽሑፎቻቸው ሁሉ ይሄንን አጥብቀው የሚያዩት ነገር ነው። ከመለኮት ባህሪ ተካፋዮች በተስፋ ቃል እንድንሆን የሚለውን ቃል አጥብቀው ነው የሚመለከቱት። ለምን? እግዚአብሔር ሰው መሆኑ ሰውን ወደ እግዚአብሔርነት ለማስጠጋት እግዚአብሔር ያደረገው ጥረት ነው ጎልቶ የሚታያቸው። እኛ ሰው እግዚአብሔር ይሆናል ብለን ግን አናምንም። ነገር ግን የእግዚአብሔር ባህሪ ተካፋይነት ግን እናገኛለን። ክብር ለእግዚአብሔር ይሁን። የአዲስ ትምህርት ፕሮቴስታንቶች የሚያስተምሩት አይደለም፣ በነገራችን ላይ የምስራቅ ኦርቶዶክስ ቤተክርስቲያን የሚያስተምሩት ትምህርት ነው። እስከዚህ ድረስ ቦታ የሚሰጠው የሆነበት ምክንያት ምንድነው? እሱ በክርስቶስ እግዚአብሔር በሆነ አዳኝ መዳናችን ለእግዚአብሔር ክብር ከሆነ ቀደም እንዳሳየኋችሁ በዚህ ነገር ውስጥ የሚገኘው ምስጢር ተመልከቱት። አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ አንድ የሆነ ህብረተሰብ ለማግኘት ነው እግዚአብሔር የሚፈልገው። ይሄንን በሌላ መንገድ መገኘት አይቻለም። እሱ እግዚአብሔር አብ በወልድ እንዳለ፣ ወልድ በእግዚአብሔር አብ እንዳለ ደግሞ እኛ ደግሞ በእነርሱ አንድ እንድንሆን ነው። ተመልከቱት ምን እንደሚል፣ በእኛ ነው አንድ የሚሆኑት ይላል። በማን ነው አንድነታችን? ወገኖች እናትረሱ፣ በማን ነው? በአብና በወልድ ነው አንድነታችን። የእግዚአብሔር ስም የተባረከ ይሁን።